ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 1 2016 ዓመተ ምህረት ዝግጅታችን ጀመረ። በሱዳን ሁለቱም ተፋላሚዎች እንደሚያሸንፉ ማመናቸው ሰላምን እንዳይመርጡ አድርጓቸዋል ሲሉ ምሁራን አመለከቱ።
ሁለቱ መካከል ያለው ሽኩቻ የለየለት በማይመስል መልኩ ሁለቱም ኃይሎች የማሸነፍ አቅም አለን የሚያስችል ሁኔታ ላይ ያሉበት ሁኔታ ነው የምናየው። አደራዳሪዎችንም አካላትንም የሚፈትን አይነት የፖለቲካ ካይድና የወታደራዊ ካይዶች ነው እየተካሄደ ያለውና ሁኔታዎችን ስናይና ስናስተውል የመራዘም እድሉ የሰፋ ይመስላል።
የሰማችኋቸው በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ የሆኑትን ዶክተር ግዛቸው አስራትን ነው። በሱዳን የሚካሄደው ግጭት እያሳደረ ያለውን ተጽዕኖና ለሰላም ያለውን ተስፋ የሚመለከት አንድ ዘገባ ይኖረናል። ሳምንታዊው የሙዚቃ ቃና ዝግጅታችንም እንደተለመደው ለዕለቱ የተመረጡ ሙዚቃዎችን ይዞ ይጣፍቃችኋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና ያለም ዜና እናስቀድም።
ጤና ይስጥልና አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ጋዛ ውስጥ በሚገኙ ትላልቅ ሆስፒታሎች የእስራኤል የአየር ድብደባ ከተካሄደ በኋላ በሰሜን ጋዛ የሚኖሩ በሺዎች የሚቆጠሩ ሰዎች አካባቢውን በመልቀቅ እየሸሹ ነው። እስራኤል የፍልስጤም ሲቪሎችን ከጋዛ ለማስወጣት ሆን ብላ እነዚህን የሕክምና ተቋማት እያጠቃች ነው የሚል ክስ አስነስተዋል። በዚህ ሳምንት ብቻ ከ80,000 በላይ ፍልስጤማውያን ጋዛን ለቀው መሰደዳቸው ተመልክቷል። ሆስፒታሎቹ ደህንነትን ለሚሹ የብዙ ፍልስጤማውያን መጠለያ ቢሆኑም በድብደባዎቹ ከፍተኛ ጉዳት የደረሰባቸው መሆኑ ተመልክቷል። የፍልስጤም ቀይ ጨረቃ ማህበር ዳይሬክተር ማርዋን ጀላኒ ትናንት አርብ በሰጡት መግለጫ በሰሜን ጋዛ ውስጥ አልሺፋ፣ አልአውዳ፣ አልቁድስ እና የኢንዶኔዥያ ሆስፒታልን ጨምሮ 4 ሆስፒታሎች በ24 ሰዓታት ውስጥ የአየር ጥቃት ኢላማ መደረጋቸውን አስታውቀዋል። ጀላኒ ከ400 በላይ የታመሙና የቆሰሉ ታማሚዎች እንዲሁም 14,000 ተፈናቃዮች በሆስፒታሎቹ ተጠልለው እንደሚገኙ ተናግረዋል። የዓለም ጤና ድርጅት በጋዛ በአማካይ አንድ ልጅ በየ10 ደቂቃው እንደሚገደል የሚያሳየው አሃዛዊ መረጃ አስደንጋጭ መሆኑን ገልጿል። ዓለም አቀፉ የጤና ድርጅት የጋዛ ጤና ስርዓት በአስከፊ ሁኔታ ላይ እንደሚገኝ ገልጾ ከ36 ሆስፒታሎች 18ቱ እንዲሁም ከመጀመሪያ ደረጃ ጤና ጣቢያዎች 2/3ኛው አገልግሎት የማይሰጡ ናቸው ብሏል። በሐማስ የሚመራው የጤና ሚኒስቴር በእስራኤል ወታደራዊ ዘመቻ ከ11,000 በላይ ፍልስጤማውያን በዋነኝነት ሴቶችና ሕፃናት መሞታቸውን አመልክተዋል። በሌላ በኩልም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትናንት ከቢቢሲ ጋር ባደረጉት ቃለ ምልልስ የተኩስ አቁም ጥሪ አቀረበዋል። እስራኤል ራስዋን የመከላከል መብት እንዳላት እገነዘባለሁ ያሉት ማክሮን ነገር ግን ሰላማዊ ዜጎች በቦምብ እየተደበደቡ ነው፣ ጨቅላ ሕፃናት አሉ፣ ወይዛዝርት አረጋውያን በቦምብ ተደብድበው ተገለዋል። ለዚህ ምንም ምክንያትና ሕጋዊ መሰረት የለም። ስለዚህ እስራኤል ተኩሱን እንድታቆም እናሳስባለን ብለዋል። የእስራኤል ጦር ባለስልጣናት ሐማስ በሆስፒታሎች ስር ባዘጋጃቸው ዋሻዎች የጦር መሳሪያ ይደብቃል፣ በጋዛ ትልቁ ሆስፒታል አልሺፋ ስር የማዘዣ ማዕከል አቋቁሞ ህንጻዎቹን ወታደራዊ ኢላማ አድርጓል ሲሉም ይከሳሉ። የሐማስና የሆስፒታል ሰራተኞች ግን ክሱ መሰረተ ቢስ ነው ሲሉ አስተባብለዋል። ባለፈው መስከረም በደረሰው ርዕደ መሬት ከ3000 ሰዎች በላይ የሞቱባት ሞሮኮ በአደጋው የወደሙባትን ቅርስና ታሪካዊ ህንጻዎች መልሶ ለመገንባት ማቀዷ ተነገረ። አገሪቱ በሚቀጥሉት 5 ዓመታት ውስጥ ለማካሄድ ላሰበችው ግንባታ 11.7 ቢሊዮን ዶላር መመደቧ ተመልክቷል። የስነ ህንጻዎችና ቅርሶች ተመልሰው በሚገነቡበት ሁኔታ በባለሙያዎች መካከል ብርቱ ክርክር መከፈቱ ተሰምቷል። መልሶ ግንባታው ጥንታዊውን ባህልና ታሪክ ሳይለቅ የርዕደ መሬት አደጋዎችንም መቋቋም የሚችልበት ዘመናዊ መልክ እንዴት ሊሰራ ይችላል የሚለው በአገሪቱ ብርቱ ክርክር መፍጠሩን አሶሲየትድ ፕሬስ ዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያ ፕሬዝዳንት ቭላድሚር ፑቲን እና የቀድሞው ፕሬዝዳንት ዲሚትሪ ሜድቬድቭ በሩሲያ ህዝብ መካከል ጸረ ምዕራባውያን ስሜቶችን ለማጎልበትና አጎራባች ምዕራባውያን አገሮችን ለማስፈራራት ታሪክን እንደ ጦር መሳሪያ ለመጠቀም ያዘጋጇቸው ሰነዶች ስጋቶችን አስነስተዋል ሲል የብሪታንያ መከላከያ ሚኒስቴር ዛሬ ቅዳሜ ባወጣው የስለላ መረጃ አመለከተ። በሚኒስቴሩ በወጣው የስለላ መረጃ ፑቲን ታሪካዊው የሩሲያንና የዩክሬናውያን አንድነት በሚል ርዕስ ያሰናዷቸው 242 ሰነዶች ከ11ኛ እስከ 20ኛው ክፍለ ዘመን ያሉትን ታሪኮች የሚያጣቅሱ መሆናቸው ተመልክተዋል። ሰነዶቹ ክሬምሊን በዩክሬን ላይ ያላትን ወቅታዊ ፖሊሲ ተገቢነት ለማስረዳት የተደረጉ የፑቲን ጥረቶችና የፕሬዝደንቱን አስተያየቶች ያካተቱ መሆናቸውን የብሪታንያው መከላከያ ሚኒስቴር የስለላ መረጃ አመልክቷል። የቀድሞው ፕሬዝደንት ሜድቬዲየቭ የፖላንድና ሩሲያን ግንኙነት አስመልክቶ ባዘጋጁት ሰነድ ፖላንድ ሩሲያ ጠል የሆነውን የጠበኝነት ፖሊሲ እንደገና ለማስፈን እየሞከረች ነው ሲሉ የከሰሱበት ጽሑፍ መሆኑንም የሚኒስቴሩ መረጃ ጠቅሷል። እንደ ሚኒስቴሩ ገለጻ ሩሲያ ፖላንድ ላይ ወታደራዊ ጥቃት ልትሰነዝር እንደምትችል ያስፈራሩበት ጽሑፍ መሆኑን ተገልጿል። በመጨረሻም የሜክሲኮ ከተማ ባለስልጣናት ድርቅ በውሃ ማጠራቀሚያዎች ላይ ባሳደረው ተጽዕኖ ከትናንት አርብ ሌሊት ጀምሮ ለወራት የሚቆይ ከባድ የውሃ አቅርቦት ቅነሳ ማስተላለፋቸው ተነገረ። ባለስልጣናቱ ትናንት አርብ በሰጡት ጋዜጣዊ መግለጫ እርምጃው ባልተጠበቀ ሁኔታ በገጠመው የዝናብ እጥረት ከ20 ሚሊዮን በላይ ለሆኑ ሰዎች የሚያገለግሉ የውሃ ማጠራቀሚያዎች እጥረት ገጥሟቸዋል። የውሃ ማጠራቀሚያ ስርዓቱ በዚህ ወቅት መያዝ ከሚገባው 44 ከመቶ እጅ ያነሰው ነው መገኘቱንም አሶሲየትድ ፕሬስ ዘግቧል። አድማጮች፣ ለምሽቱ የተመደበው የዜናው ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ህዳር 1 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ ማድመጥ ትችላላችሁ። አሁን ለሰዓቱ ወዲያዝ ነው የመጀመሪያ ቅንብር እንለፍ። በሱዳን ግጭት ውስጥ ቅም ያላቸው የውጭ አካላት መበራከት ለተደጋጋሚ የሰላም ጥረቶች አለመሳካት ምክንያት እንደሆነ የአሜሪካ ድምጽ ያነጋገራቸው ምሁራን ገለጹ። በግጭቱ ሁለቱም ተፋላሚ ኃይሎች አሁንም በየራሳቸው እንደሚያሸንፉ ያላቸው እምነት ጦርነቱ በቶሎ እንዳይቋጭ አድርጎታል ይላሉ። ጦርነቱ በመቀጠሉም የሰብአዊ ጉዳቱ እየከፋ መሄዱ እንደማይቀር ያመለክታሉ። አስማማው አየነው በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ ዶክተር ግዛቸው አስራትንና አቶ ጋሻው አይፈራምን አነጋግሮ ተከታዩን አዘጋጅቷል።
ሰባት ወራትን ከተሻገረው የእርስ በርስ ጦርነት ህይወታቸውን ለማትረፍ ወደ ጎረቤት ሀገራት ከተሰደዱ ከ1.2 ሚሊዮን በላይ ሱዳናውያን መካከል አሲያ አንዷ ናት። ከምዕራባዊ ዳርፉር ወደ ቻድ ከቤተሰቦቿ ጋር የተሰደደችው አሲያ ሁኔታውን ለሮይተርስ እንዲህ ስትል ገልጻለች።
ያለንን ሁሉንም ነገር አቃጠሉ፣ ወሰዱ። ምንም ነገር ከኛ ጋር ይዘን አልመጣንም። ከፈጣሪ በታች በለበስነው ብቻ ነው የወጣነው።
እንዳሲያ ሁሉ ወደ ጎረቤት ሀገራት ከተሰደዱት በተጨማሪ በአገር ውስጥም ከ4.5 ሚሊዮን በላይ ሱዳናውያን በጦርነቱ ምክንያት ከመኖሪያቸው እንደተፈናቀሉ የተባበሩት መንግስታት ድርጅት አስታውቋል። በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ከፍተኛ ተመራማሪው ዶክተር ግዛቸው አስራት ጦርነቱ እያደረሰ ያለው ሰብአዊ ጉዳት ቀጠናዊ አንድምታ ያለው ነው ይላሉ። ሁለቱ ተፋላሚ ወገኖች አሁንም በየራሳቸው እንደሚያሸንፉ እምነት መያዛቸው ጦርነቱ በቶሎ እንደማይቋጭ የሚያመላክት እንደሆነም ይናገራሉ።
በሁለቱ መካከል ያለው ሽኩቻ የለየለት በማይመስል መልኩ ሁለቱም ኃይሎች የማሸነፍ አቅም አለን የሚያስችል ሁኔታ ላይ ያሉበት ሁኔታ ነው የምናየው። አንዳቸው በአንዳቸው ላይና እንደውም ወደ አሁኑ እየመጣ የምታየው የሐምዲቲ የሚመራው ቡድን ወይም አርኤስኤፍ የሚሉት ካርቱምን በስፋት እየተቆጣጠረ ባለበት ሁኔታ ላይ አልቡርሃን መንግስት ወይም አልቡርሃን የሚመራው ኃይል ደግሞ ወደ ፖርት ሱዳን ቤዝ አድርጎ የሊቢያ አይነት የሚመስል ሁለት አይነት ውጊያዎች ወይም በሁለት አካላት የሚደረግ ጦርነቱን ያሰፋ እና የአደራዳሪዎችንም አካላትንም የሚፈትን አይነት የፖለቲካ አካሄድና የወታደራዊ አካሄዶች ነው እየተካሄደ ያለውና አሁንም ሁኔታዎችን ስናይና ስናስተውል የመራዘም እድሉ የሰፋ ይመስላል። ቀጠናው ላይ ግን ሰላምና መረጋጋት በጣም ያስፈልገዋል።
በሱዳን ጦር ሰራዊትና በፈጥኖ ድራሽ ድጋፍ ሰጪው መካከል የሚካሄደውን ይህን ጦርነት ለማስቆም ተደጋጋሚ ጥረቶች ሲደረጉ ቆይቷል። በዚህ ሳምንት በሳውዲ አረቢያ ጅዳ በተወካዮቻቸው በኩል ያደረጉት ድርድርም የሰብአዊ ድጋፍ መተላለፍ ያለመፈት ከመስማማት የዘለለ ተኩስ ለማቆም ፍላጎት እንዳላሳዩ ከድርድሩ በኋላ የወጡት መግለጫዎች ያሳያሉ። በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ የሆኑት ጋሽ አይፈራም በሱዳን ግጭት ውስጥ ጥቅም ያላቸው የውጭ አካላት መበራከት በተደጋጋሚ ለተደረጉ የሰላም ጥረቶች ያለመሳካት ምክንያት እንደሆነ ያስረዳሉ።
በጣም ብዙ አይነት የጂኦፖለቲካል አክተሮች አሉ ሱዳን ላይ ኢንተረስት ያላቸው። የሱዳን ጎረቤት ሀገር ግብጽ አለች፣ ራሷ የሆነ የጂኦፖለቲካል ኢንተረስት አላት። ለረጅም ጊዜ የሱዳን ፖለቲካ ከግብጽ እይታ ይራቅ አይደለም። ሌሎችም የሱዳን ጎረቤት ሀገራትም የራሳቸው የሆነ ኢንተረስት አላቸው። ከራቅ ስንል ደግሞ የአረብ ናይገልፍ ሀገራት የራሳቸው የሆነ ኢንተረስት አላቸው። ከዛም ደግሞ ከፍ ስናደርገው ደግሞ ሜጀር ፓወርስ የምንላቸው አሜሪካ፣ ራሽያ፣ ቻይና እነሱም ደግሞ የራሳቸው የሆነ ኢንተረስት አላቸው። ሁሉም የራሱ ፍላጎት አለው ሱዳን ላይ። በተለይ ከግጭት በኋላ ላይ የሱዳንን ፖለቲካ በራሳቸው መንገድ መቃኘት የሚፈልጉ ነኝ የጂኦፖለቲካል አክተሮች የራሳቸው የሰላም ኢኒሽቲቭ ነው እንዲሳካ ሊፈልጉ የሚችሉት። ስለዚህ በሰላም ኢኒሼቲቮቹ መካከል ራሱ ተቃርኖ ሊኖር ይችላል። በሌላ በኩል የሱዳን ፖለቲካል ኢኮኖሚው ሰርቪስ በራሱ ደግሞ ግጭቱ የተራዘመ እንዲሆን ኮንትሪቢዩት ሊያደርግ ይችላል። ጠመንጃ ባህሉ አለ።
ከሰሞኑ በሱዳንና በደቡብ ሱዳን የሚገኙ ተፈናቃዮችን ጎብኝተው የተመለሱት የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር የውጭ ጉዳይ ኃላፊ ዶሚኒክ ሃይድ በሱዳን እያየለ በመጣው ግጭት ምክንያት በሚሊዮን የሚቆጠሩ ሰዎች የተፈናቀሉና ከፍተኛ ሰብአዊ ቀውስ እየደረሰ እንደሆነ ገልጸዋል። የገንዘብ ጥረት በሱዳንም ሆነ ከሱዳን ውጪ የሚደረገውን ሰብአዊ ስራ እንዳስተጓጎለም ሐላፊው አመልክቷል። ዶክተር ግዛቸው እንደሚሉት አንድ ወር ያለፈው የእስራኤል ሐማስ ጦርነት ዓለም አቀፉ ማህበረሰብ ለሱዳን ጉዳይ በነበረው ትኩረት ላይ የራሱን ተጽዕኖ ያሳርፋል።
የሐማስና እስራኤል ጦርነት ያልታሰበና አጋጣሚና ዲቫስቲንግ የሆነ ጦርነት ነው እየተካሄደ ያለው። እሱ የዓለምን ትኩረት ስቧል። የዓለም አያላን ሀገራት፣ ሰብአዊ መብት ተቋማት፣ የተባበሩት መንግስታት ድርጅት፣ ሌሎችም ታላላቅ ሀገራት ትኩረታቸውን ወደዛ እንዲያደርጉ ጫናም ወደዛ እንዲያደርጉ የራሳቸውን የፖለቲካ ስሪትና ሪዮት ዓለምም በዛ በኩል ያላቸውን ሚና እንዲጫወቱ እያደረጋቸው ይመስላል። ይህ እንግዲህ አንድም የጂኦፖለቲካል ሁኔታዎችን በማየት እንግዲህ ቅድሚያ መስጠት ያለባቸውን ሀገራት ከራሳቸው ብሔራዊ ጥቅም አንጻር ቅድሚያ መስጠት ያለባቸውን ጉዳይ ቅድሚያ ሊሰጡ ይችላሉ። ሚድል ኢስት በጣም ኢምፖርታንት ስትራቴጂካሊ በጣም ቀጠናዊ ጠቀሜታው የጎላ ቀጠና ከመሆኑም የተነሳ ምንም ሆኖም ምስራቅ አፍሪካም በዛው ልክ ጠቀሜታ የጎላ ቢሆንም ከዛ አንጻር የራሳቸው ሀገራት እንደምታዩ ትኩረቱ በጣም ሰፊ የሆነ ትኩረት ወቅታዊም ከመሆኑም አንጻር ጭምር ሁለተኛ የእስራኤልና ሌሎችን ሀያል ሀገራት ደግሞ ተጽዕኖን በዛ አካባቢ ከፍተኛ ከመሆኑም የተነሳ ትኩረቱ በጣም ወደዛ እንደሄደ እናያለን።
አቶ ጋሻ አይፈራም በአንጻሩ የእስራኤል ሐማስ ጦርነት የተባለውን ያህል ዓለም ለሱዳን ግጭት የነበረውን ትኩረት ይሻማል ብለው እንደማያስቡ ይናገራሉ። የጦርነቱ ተራዛሚነት ግን ሰብአዊ ጉዳቱን ሳያስከፈው እንደማይቀር ያመለክታሉ።
ቀጠናውም ራሱ የሰብአዊ ቀውስ ያለበት ነው፣ ሁማኒታሪያን ክራይሲስ ያለበት ነው እና ያ ሲደማመርበት የእነሱን የከፋ ያደርገዋል። ስለዚህ ያሉበት የጂኦፖለቲካዊ ቀጠና በራሱ ለግጭትም ተጋላጭ ነው፣ ለድርቅና ለተፈጥሮ አደጋዎችም ተጋላጭ ነው። እዚህ ላይ ጦርነት ሲጨምርበት ደግሞ የከፋ ያደረገበት ሁኔታ አለ። ጦርነት ውስጥ ደግሞ እየተሳተፉ ያሉት አካላት ደግሞ እየተከተሉት ያለበት የጦርነት ስትራቴጂም የሆነ ስልትም በለው በአንድም በሌላም የሰብአዊ ቀውስ ላይ የበለጠ እንዲጨምር ኮንትሪቢዩት የሚያደርግበት አይነት ሁኔታም እየታየ ያለበት ነገር አለ።
የቅርቡን የሰሜን ኢትዮጵያና የወቅቱን የሱዳንን ጨምሮ በማያባራ የእርስ በርስ ጦርነት ውስጥ እያለፈ የሚገኘውን የምስራቅ አፍሪካ ቀጠና በተሻለ ለማረጋጋት መሪዎች የህዝቦቻቸውን ፍላጎት ለማሟላት የሚችሉባቸውን ተቋማት በመገንባት ላይ ትኩረት አድርገው ሊሰሩ እንደሚገባም ዶክተር ግዛቸው ይመክራሉ።
ጠንካራ የሆኑ መንግስታትን ለመመስረት ጠንካራ የሆነ የማህበረሰብ ቅቡልነት ማግኘት አለባቸው። ቀጠና ውስጥ ያሉ ሀገራት መሪዎች እና ተቋማት የሚገነቡ ተቋማት ማለት ነው። ስለዚህ ዋናኛው የኛ ፌለር ብዬ ማሰብ ቅቡል የሆነ ወይም
አሚነታው ኩላና በከፍተኛ ሆነ የዛ አሚነታ ያላቸው ተቋማት ጠንክረው አለመውጣታቸውና እነሱም ያሳለፏቸው ውሳኔዎችም ደግሞ በህዝብ ዘንድ ተቀባይነት አለመኖሩ ሌላ ቻሌንጅ ስለሆነ እነዛን የህዝብ ተቀባይነት ሊያስገኙ የሚችሉ የፖሊሲ ማዕቀፎችንና ተቋማትን መገንባት ከምስራቅ አፍሪካ ወይም ከቀጠናው ሀገራት የሚጠበቅባቸው የቅርብ ጊዜ ስራ ወይም አስቸኳይ ስራ ነው። ይህንን ማድረግ ካልተቻለ እና የማህበረሰብ ተቀባይነት ማግኘት ካልተቻለ ሊደርሽፑ ቀውስ ውስጥ ወይም አስተዳደሩ ቀውስ ውስጥ የመግባት እድሉ ከፍተኛ ስለሚሆን እነዚህ ነገሮች ላይ ቅድሚያ መስጠት አለባቸው። የማህበረሰብ ብሶቶች አሉ። እነዛን ማህበረሰብ ውስጥ ያሉ ብሶቶችን በአፋጣኝ መፍታት ያስፈልጋል።
በጀኔራል አልቡርሃን እና በጀኔራል ሐምዳን ደጋሎ ሄሚቲ መካከል በተፈጠረ ልዩነት ወደ እርስ በርስ ጦርነት የገባችው ሱዳን ከ9000 በላይ ዜጎቿ በጦርነቱ እንደተገደሉ ተገልጿል። 6 ሚሊዮን ሱዳናውያን ደግሞ ጦርነቱን እየሸሹ ለሀገር ውስጥ ተፈናቃይነት ተዳርገዋል። ወደ ጎረቤት ሀገራት ማለትም ወደ ቻድ፣ ደቡብ ሱዳን፣ ግብጽና ኢትዮጵያ ለመሰደድም ተገደዋል። አሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቀዳሜ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትስአፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። horn@voanews.com ደግሞ የኢሜል አድራሻችን ነው። ወደ ተከታዩ ዝግጅት እናልፋለን። ተከታዩ ደግሞ ኢትዮጵያ ካሏት በርካታ የቅርስ ሀብቶች መካከል አንዱን ያስቃኛል። ኢትዮጵያ እንደ ሀገርና እንደ ሀገረ መንግስት ካላት ረጅም ታሪክ አኳያ ብዙ ቁሳዊና መንፈሳዊ የቅርስ ሀብት አሏት። ከነዚህ ውስጥ ጥቂቶቹንም ከብሔራዊ ቅርስነት ባሻገር በዓለም ቅርስነት አስመዝግባለች። አንዳንዶቹ ግን የቅርስነት እሴታቸው እጅግ ከፍ ያለ ቢሆንም በቂ እንክብካቤ የማያገኙ ሲሆን፣ ሌሎች ደግሞ ጭራሹን እንዲጠፉ የተተው እስኪመስል ድረስ እንደ ውዳቂ ቃ ተጥለዋል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ የሚገኘው የሼህ ኦጆሌ አልሐሰን መኖሪያ የነበረው ግዙፍ ህንጻ ለውድመት ከተጋለጡ ብሔራዊ ቅርሶች አንዱ ነው። መለስካቸው አማሃ በዚህ ቅርስ ዙሪያ ተከታዩን ዝግጅት አቀናብሯል።
የሼህ ኦጆሌ ቤተ መንግስት የሚገኝበት የአዲስ አበባ ከተማ አንድ ክፍል ዛሬም በስማቸው ይጠራል፣ ሸጎሌ ሰፈር እየተባለ። ለሆኑ ሼህ ኦጆሌ አልሐሰን ማን ናቸው? ስለ ሼህ ኦጆሌ ዝርዝር ታሪክ በዚህ ግጅት አናቀርብም። ይሁንና ባሁኑ አጠራሩ ቤኒሻንጉል ጉሙዝ ክልል በሚባለው የኢትዮጵያ ክፍል ገዢ እንደነበሩ፣ በአርበኝነታቸው ጭምር የታወቁ ስለመሆናቸው ሳናስታውስ ማለፍ አይቻልም። የልጃቸው ልጅ አቶ አብዱራህማን አልሐኪም አልሐሰን ስለ አያታቸው ማንነት የሚናገሩት በማስረጃ አስረግፈው ነው።
አዎ፣ ሼህ ኦጆሌ ምንድነው አንደኛው ከሳቸው አይደለም የሚጀምረው፣ ከኢትዮጵያ ጋር ያላቸው የኢትዮጵያዊነት ጉዳይ ከአባታቸው ይጀምራል። ሐሰን አልሐሰን ማለት እዛው የቤንሻንጉል እንግዲህ ሱዳን ቦርደር ኤሪያ ነው እንደምታውቀው። በዛ ላይ ደርቡሽ ጋራ ከፍተኛ ውጊያ ያደረጉ ሰው ናቸው አባታቸው። ደርቡሾች ጋር ከፍተኛ ውጊያ አድርገው ደርቡሾች መጨረሻ ላይ ደግሞ ይዘዋቸው ሱዳንን ወስደው ሱዳን ሀገር ተገድለው እዛ የተቀበሩ ናቸው። የሚወራው ብዙውን ጊዜ የሚገለጸው የአፄ ዮሐንስ ነው። ግን በዚህ ደግሞ የማይገለጹ ታሪኮች አሉ። ሼህ ኦጆሌ አባታቸውን ያጡት በደርቡሾች ነው አንደኛ። እና እሳቸው አርበኛ ናቸው። በአባታቸው ምክንያት ተነስተው ወጣትነታቸው ጀምሮ አርበኝነት ያለፉ ናቸው። ከደርቡሾች ጋር ሲዋጉ ሲሉ ከዛም አልፎ እንግዲህ እስከ ጣሊያን እስከምታየው ድረስ ማለት ነው። እና ከዛ ጋር ተያይዘህ ስትመጣ ደግሞ ወደዚህ ስትመጣ ከአፄ ምኒልክ እስከ አፄ ኃይለ ሥላሴ ጊዜ ድረስ እሳቸው ረጅም እድሜ አግኝተዋል፣ ፈጣሪ ሰጥቷቸውና ቅድም ፎቶም ላይ እንዳየኸው ይህን ሁሉ እድሜ ኖረዋል። ሲኖሩ ግን ከነገስታቱ ጋር ሁሉ በመግባባት ነው የሰሩት፣ በመግባባት ሀገራዊ ጉዳዮች ላይ በመተባበር።
ሼህ ኦጆሌ አልሐሰን በመጨረሻ ህይወታቸውን ያጡትም በኢጣሊያ ፋሽስት ወረራ አመታት ነበረ። በጣሊያኖች በተተኮሰባቸው ጥይት ቆስለው በመጨረሻም በመድኃኒት መገደላቸውን አቶ አብዱራህማን ያስረዳሉ። በአዲስ አበባ ከተማ አስተዳደር ባህል ኪነጥበብና ቱሪዝም ቢሮ የቅርስ ጥበቃና እንክብካቤ ዲሬክተር አቶ ደጀኔ ወለ ጨርቆስ ቢሮአቸው የሼህ ኦጆሌን ቤተ መንግሥት በቅርስነት እንደሚያውቀው አረጋግጠዋል። እውቅና ሲሰጥም ከሚታዩ መስፈርቶች ጥቂቶችን አውስተዋል።
አንድ ቅርስ ሲመዘገብ እዚህ ከተማ ላይ የሚታዩ መሠረታዊ ወደ 5 የሚሆኑ ነጥቦች አሉ። ከዛ ውስጥ አንዱ ግን ስለ ሼህ ወጀሌ ቅርስ ቤት ታሪካዊ ቅርስ ቤት ስናወራ የምንነጋገረውና መነሳትም ይሄንን ጣቢያ የሚያዳምጥን ሰው ማወቅ ያለበት የመጀመሪያው ትልቅ ሚዛን የሚደፋው ነገር የባለቤቱ ታሪክ ነው። ከዛ ቀጥሎ እንደሌሎቹ እንደማንኛውም ህንጻዎች ስነ ህንጻዎች ሳይሆን ለየት ባለ ሁኔታ ከተማ ውስጥ ካሉ የተለያየ ስትራክቸራል የአርክቴክቸራል ሌጋሲ የሚታይባቸው ህንጻ ነው።
የጉለሌው የሼህ ወጀሌ ቤተ መንግስት በአዲስ አበባ ከተማ ውስጥ በቅርስነት ከተያዙ 354 ህንጻዎች አንዱ ነው። በ2006 ዓ.ም ተመረጠ ቅርሶችን በብሔራዊና በክልል ቅርስነት ስለመመደብ የወጣዎች በሚደነግገው አንድ ክፍል በኢትዮጵያ ህዝቦች ታሪክ ውስጥ ላቅ ያለ ድርሻ ካለው ግለሰብ ቡድን ወይንም ተቋም የተያዘ ቅርስ በብሔራዊ ቅርስነት እንደሚመዘገብ ይጠቁማል። ይሁንና እነዚህን ቅርሶች በባለቤትነት ይዞ ለማልማት ብዙ የህግ ማዕቀፍ ጉድለቶች እንዳሉ አቶ ደጀኔ ይናገራሉ።
የቤት ባለቤትነት መብት በብዙ አካላት እጅ ነው ያለው። ከሶስት ባላነሱ ማለት ነው። ለምሳሌ በፌደራል ቤቶች ኮርፖሬሽን አለ፣ በተለያዩ የመንግስት ተቋማት አለ፣ በግለሰቦች አለ፣ በጣም ትንሽ የተወሰኑት ደግሞ በእኛ። ስለዚህ አንዱ ትልቁም ችግር የባለቤትነት ጉዳይ ነው። ምክንያቱም የኢኮኖሚክ ኢንተረስት እዛ ጋር አለ። እኛ ልናደርግ የምንችለው ምንድን ነው? ቅርሱ ቅርስ ሆኖ መያዝና የከተማዋ ማስተር ፕላን ውስጥ እንዲገባ መንግስት በሚያደርገው የልማት እንቅስቃሴ ያንን ኮንሲደር እንዲያደርግ፣ ከዛ በኋላ ደግሞ የሚመለከታቸው አካላት ጥገና ካስፈለገው እንዲጠግኑ፣ የሚፈለጉ የተለያዩ መደረግ ያለባቸው ከቅርስ ጥበቃና እንክብካቤ ጋር የተያዙ ጉዳዮች ካሉ እነኛ እንዲፈጠኑ፣ የሙያና ሌሎች ቴክኒካል በአስተዳደራዊ ጉዳይ ደግሞ ድጋፍ የሚያስፈልጋቸውን ጉዳዮች ያንን ማድረግ ነው ማለት ነው።
ቅርሱ ዛሬ የሚገኝበት አስተዳደራዊ ሁኔታ በጣም የተወሳሰበና የሚደርስበት አካላዊ ጉዳትም እየተባባሰ እንደሄደ አቶ አብዱራህማን ይናገራሉ። በደርግ ዘመን በትምህርት ቤትነት በጥቅም ላይ ሲውል ምን ያህል ጉዳት እንደደረሰበት ያስታውሳሉ። የዚህ ምልክቱ ዛሬም በጉልህ ይታያል። በዚህ ወቅት 44 ቤተሰቦች እንዲኖሩበት በመደረጉ ደግሞ ቅርሱን ለባሰ አደጋ አጋልጦት ይታያል። አቶ አብዱራህማን የችግሩ መፍትሄ ከዚህ መጀመር አለበት ይላሉ።
ቀዳሚ ስራዎችን ትንሽ የሚመስሉ ግን ያልተሰሩ ስራዎች ዋጋ ያስከፈሉ ያሉት እነሱ ናቸው። ለምሳሌ አንደኛ ግቢው ቤተ መንግስቱ ሙሉ ግቢውን አጥቷል። የተለያዩ ሰዎች ቀደም እንዳየው ነው የተለያየ ቤት ሰርተውበት ቆርቆሮ፣ በላስቲክ፣ የተለያየ መግባሳ ጠራብም ተደርጎ ተወሮ ነው ያለው። እነዚህን ሰዎች አንደኛ ዳራ ሲይዘህ ግቢውን ማጠር ያስፈልጋል። ያን መታረግበት ምክንያት አለው። አንደኛ ቤት ውስጥ ያሉት ሰዎች ነዋሪዎች አባወራ ቁጥር እየጨመረ ነው የሚመጣው። በፊት ቀበሌ ውስጥ የነበሩት ቀበሌ ያሰፈራቸው ናቸው፣ ግን በየቀኑ ደግሞ የጊዜው እየመጡ የሚሰፍሩ ሰዎች አሉ። ወረዳ የምትለው ኃይል ላይ ደግሞ የመሬት አስተዳደር ምናምን የምትለው ዝም ብሎ የተለያየ ፈቃድ ይሰጣል። ልናድስ ነው ይባላል። ልናድስ ነው በሚል እንደገና ተጨማሪ ቤት ይሰራል እየተባለ የሀገርና የመንግስት ዳም ጭምር የሚሆንበት ነው ያለው። እና ትልቅ አንዱ ችግር ነው ብዬ ማስበው ቢያንስ መስተዳደሩ ሰዎችን ፌዝ በፌዝ እያወጣ የቀበሌ ቤት መስጠት አለመቻሉ ነው ትልቅ ችግር ይፈጠር ያለውን ብዬ ማስበው።
በጉለሌ ክፍለ ከተማ ባህል ኪነጥበብና ቱሪዝም ጽሕፈት ቤት በቋሚ ቅርስ ኢንቬንተሪ ባለሙያ አቶ አቤል አጫ ላለፉት 2 ዓመታት እነዚህ ነዋሪዎች በቅርስነት ከተያዘው ከዚህ ህንፃ ወደ ሌላ ስፍራ እንዲዛወሩ ቢወሰንም ውሳኔውን ተግባራዊ ማድረግ እንዳልተቻለ ይናገራሉ። በቅርብ ጊዜም እየተደረገ ነው ስላሉት ሌላ ቅርሱን የመጠገን ሙከራም አቶ አቤል ይናገራሉ።
ምናልባት ትናንትና ለእኛም ለከንቲባ ጽሕፈት ቤትም የተጻፈው ደብዳቤ ላይ በዚህ በጥቅምት 19 ማለት ነው ደብዳቤ ለከንቲባ ጽሕፈት ቤትም ለእኛም ቢሮም ለጉለሌ ዋና ስራ አስፈጻሚም በደብዳቤ ተበትኗል። ይሄ ምንድን ነው የሚለው የዲዛይንና የእድሳት ጥገናና የእድሳት ውል የጨረሰን ስለሆነ ነዋሪዎቹ በአስቸኳይ እንዲወጡ ነው።
ማን ነው የሚጻፈው?
ይህን የጻፈው የአዲስ አበባ ከተማ ባህል ኪነጥበብና ቱሪዝም ቢሮ ነው።
ይህን ለማስፈጸም ተጠሪዎች አይደላችሁ?
ትክክል ነው። እኛ ግን የነዋሪዎችን በተመለከተ የዋና ስራ አስፈጻሚና የወረዳ ላይ ያለው አካላት አክቹዋሊ እንደዚህ በቀላሉ የሚፈታ አይደለም። ወደ 40 በላይ ነዋሪዎች አሉት። አሁን እለት እለት ቁጥሩ እየጨመረ ስለሆነ ትክክለኛ ቁጥሩ የለኝ፣ ግን ሰዎቹ ከ35 በላይ እንዳሉ ነው ያለን መረጃ ማለት ነው። ስለዚህ ይህን ማህበረሰብ ቤት ሰጥተህ ግዴታ ማስወጣት አለብን።
እና ይህን ለማድረግ ይህን ያህል ጊዜ ለምን ፈጀ ነው እንግዲህ ጥያቄው።
ኦኬ፣ ጊዜ እንትኑ እየፈጀው አንደኛ በግልጽ ለማውራት የትኩረት ማነስ ነው። ምንም የሚካሄድ እንትን አይደለም። የነዋሪዎቹ ቤት ሰጥቶ ተለዋጭ ቤት ሰጥቶ ቤቱን ለጥገና ናለደሳት ዝግጁ ለማድረግ እኛ ይጥቀጥ ማለት ይመስለኛል። ከዛ በኋላ ብዙ ፕሮጀክቶች የተከናወኑ ስላሉ ቅድሚያ ለዚህ መሰረት ነበረበት። የኛም ጥያቄ ይሄ ነው። ለምን የሚልክ እንደናንተኛም ሌሎችን የቢሮም ዋና ሰሰጣሪን እየጠየቀን ያለ ነው። ለምን ትውልድ አይሰጥም ነው የኛ ጥያቄም ስለሆነ የትኩረት ማነስ ነው። ዞሮ ዞሮ ምን ማለትንም የተከታተለን ነው። ምናልባት በዚህ አመት በከንቲባ ጽ/ቤት ጀምሮ የቅንጅት ስራዎች ካሉ በጋራ የሚናበቡ ከሆነ ይፈታል የሚል እምነት አለኝ ማለት ነው።
ክርስቲያን በመጠበቅ በማልማት በመንከባከብ እንዲሁም ባለቤትነትን በተመለከተ ከነጉድለታቸውም ቢሆን አገሪቱ ህጎች፣ ደንቦችና መመሪያዎች አሏት። ይህን ከፍተኛ ሀገራዊ የቅርስ ሴት አለው የተባለውን የሼህ ኦጀሌ አልሐሰን መኖሪያ ቤት ማን ቢያስተዳድረው ይሻላል? የባለቤቱ የልጅ ልጅ አቶ አብዱራህማን አልሐኪም አልሐሰን ሐሳብ አላቸው።
ይሄ ታሪክ የተለያየ ስቴክሆልደሮችን የሚያካትት ነው። እንዳጠቃላይ እንደ ሀገር ስናየው እንደ ሀገር ነው እውነት ነው። ከዛም ግን ወጣ ብለህ ስታየው አንደኛ የቤንሻንጉል ህዝብ ከዛ ከዳር ሀገር ማህል ሀገር ጋር የነበረውን ቁርኝት ሲፈጥር የሰራው ታሪካዊ ቦታ ነው ይሄ። ቢያንስ እኔ በቤንሻንጉል ባህል ማዕከልነቱ ይከተል ጥሩ ነው ይሄ ነው ማስበው። ለምን ሂስትሪ ነው እና ሂስትሪውን የነበረውን ማስከተል ድሮክ በጥንት ጊዜ ጀምሮ አያት ቅድመ አያቶቻችን እንዲህ ነበር ተሳስረው ሀገርን ሲገነቡ የነበረው ኔሽን ቢልዲንግ ይህን ይመስል ነበር የሚለውን ያሳያል ብዬ አስባለሁ። እንደገናም ስታየው በሌላ ሳይድ ስታይ ሼህ ኦጀሌ አንድ ጊዜ ኢትዮጵያ ውስጥ ከነበሩ የሙስሊሙ ማህበረሰቡ አንዱ ናቸው። እንደ ሙስሊም ማህበረሰብ ደግሞ ስትወስደው ይህን የሚያክል የጎላ ትልቅ ነገር ያለው ከጅማ አባጅፋ ጋራ ከሀረር ጋራ እነዚህ ሶስት ቦታዎች ናቸው እና ትግራይ ላይ ያለ የአልነጃሽ አልነጃሽ መስጂድ እነዚህ ናቸው እና ይህም እንግዲህ አንዱ ኢትዮጵያውያን ሙስሊሞችም ደግሞ አንድ ስቴክ አላቸው ብዬ አስባለሁ።
ሀገር ተሰርቶ አያልቅም ይላሉ በመስኩ የተሰማሩ ሊቃውንትና ተመራማሪዎች። የኢትዮጵያ ሀገራዊም ሆነ ሀገረ መንግስታዊ ግንባታም ከዚህ ማህበረሰባዊ ህግ መሰል ሀቅ ውጭ አይመስልም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ ታገኛላችሁ። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ወይም በአሁኑ አጠራሩ ኤክስ ሃሽታግ ቪኦኤ አምሃሪክ ላይም እንገኛለን። ተከተሉን፣ አስተያየቶቻችሁን አጋሩን። እንግዲህ የመጀመሪያውን አጋማሽ አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዶ ወልዴ ለምሽቱ የመረጣቸውን ዜማዎች አዘጋጅቶ የአየር ሰዓቱን ለመረከብ እየጠበቀ ነው። ወደ እንግዶ ላሳልፋችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው እንግዲህ ወልዴ ነኝ። እስከ አራት ሰዓት አብራችሁኝ ልትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃና የምንከፍተው የሀገሬ ሽታ በተሰኘው በዚህ የጥላሁን ገሠሠ ዜማ ነው። በተለይ ከሀገር ርቀው ለሚገኙ ሰዎች ልዩ ትርጉም አለው። ሀገሬ ሽታ ቀረኑ ናፈቀ ትዝታው ገንፍሎ እንባ ያነገ የሀገሬ ሽታ ቀረኑ ናፈቀ
Dizzy, dog, and blow, and I,
የሀገሬ ሽታ በጥላሁን ገሰሰ ነበር የሙዚቃ ቃና በመከተል ብራውን አይድ ግርል ሰሜን አየርላንዳዊው ቫን ሞሪሰን ነው ደረጅም ጊዜ ተወዳጅ ሆነ የቆየ ሙዚቃ ነው የዘርና ጥር የሰበሩ ሁለት ፍቅረኛሞችን ሁኔታ ይተርካል
Laughing and running, hey, hey, skipping and jumping. Shut up.
Brown Eyed Girl በVan Morrison ነበር በሙዚቃው ዓለም ላበረከተው አስተዋጽኦ በእንግሊዝ ንጉስ የሚሰጠውን Order of the British Empire ተቀብሏል። ተወዳጇ ጂጂ ነች ካህኔ በቃላት ጂጂ የምናልፈው ወደ ሉተር ቫንድሮስ ነው። Never too much ስለማይጠገብ ፍቅር ይተርካል። ዘፈኑ በወቅቱ 2 ግራም ሽልማቶች ነበቋል።
Days and I'm scared to touch you. How often my daydreaming planning how to say I love you. never too much. You weren't there and I was broken hearted. Hung up the phone, can't be too late. The boss is so demanding. Open the door up and to my surprise there you were standing. Who needs to go to work so hard for another dollar? I'd rather be with you cause you make my heart feeling hard. Love is a gamble and I'm so glad that I am winning. We've come a long way and yet this is only the
Never too much. በሉተር ቫንድሮስ ነበር በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ 4 ሰዓት አብሬያችሁ ማመሻው እንግዶል ነኝ። ተፈታለኝ በቬሮኒካ አለ
ሱድዶ ሌላ የሚያስጠላ በሜሪ አርምዴ ባስናገች ክራር ጠብቅ ሀለው ከትዝታ ጋር
መልካ አዳነን አመስግነን ወደ ኤፍሬም ታምሩ እናልፋለን። ጎዳናዬ ኤፍሬም ታምሩ ጎዳና የካለው ዜማ ጋር ነበር። ወደ ሌላው ድንቅ ዘፋኝ አለማየሁ ሸቴ ስንቀጥል የወይን ሀረጊቱን
አለማየሁ እሸቴ ነበር ከማይጠገበው ዜማው የወይን ሃይራጊቱ ጋር ኳይት ስቶር ስሞኪ ሮቢንሰን በዋሽንግተን ዲሲ አካባቢ ካሉ የሬዲዮ ጣቢያዎች ላይ የማይጠፋ ዘፈን ነው። ስለ ፍቅር ኃይለኛነት ተደረካል። ኳይት ስቶር ሲጀምር ጸጥ ያለ ማዕበል ነበር። ጸጥ ያለ ማዕበል ካለ ማለት ነው ከቀላል ነፋስ ወደ ዝናብ ከዛም ወደ ከፍተኛ ማዕበል ያድጋል ያለ ነው። የምሰናበታችሁ በዚህ ዜማ ነው። ለሳምንት ቀጠሮ ይዘን ላይ እንግዲህ ወልዴ ነኝ። ሰላም
me and suddenly there.
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብራውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም፣ ደህና ደሩ።